እጅግ በጣም አመሰግናለሁ መጋቢ ሐዲስ ዶክተር ሮዳስ። ብዙ አድማጮቻችን የሚያውቁት አንድሮሜዳ በተሰኘ ቴሌቪዥን ትርኢቱ ነው። ስለፈለግን የመሰሉ በጠፈር ስርዓት ላይ እንድንመራመር የሚያደርጉ ሐሳቦችና ማብራሪያዎችን ይሰጣሉ። ጥቂት የማይባሉ ሰዎች ይህ የሳይንስ ዘርፍ የዘመናዊው ዓለም ውጤት ቢመስላቸውም እርሶ ግን ኢትዮጵያን ከዘመናት በፊት የጀመሩት ነው ሲሉ ይሟገታሉ። መጋቢ ሐዲስ የተወሰኑ ማስረጃዎችን ሊጠቅሱልን ይችላሉ?
እንግዲህ ቀደምት ኢትዮጵያውያን በስነፈለክ ሳይንስ በጣም የተራቀቁ እንደሆኑ ስመጥር ታላቅ የታሪክ ተመራማሪዎችን የስነፈለክ ተመራማሪዎችን አስቀምጠዋል። በተለይ የዛሬ 4000 ዓመት ኢትዮጵያን የመረረች ከአክናውስ ሳባና ከነቴቲ ካልንሶ በመቀጠል ኢትዮጵያን የመረረች አንዲት ታላቅ ንግስት አለች። እሷም ካሲዮፒያ ትባላለች። በኢትዮጵያም ዶክመንት አለች፣ በሳይንስም ዶክመንት አለች። እቺ ታላቅ ንግስት እንግዲህ ኢትዮጵያ ለ19 ዓመት ስትመራ ስነፈለክንም በማሳደጓ ትታወቃለች። በተለይ ጠፈርን መመርመር እጅግ ከመውደዷ የተነሳ በጠፈር ላይ ከዋክብት ቅርጽ ሰርተው እንደሚታዩ ማስተዋል የጀመረች ታላቅ የኢትዮጵያ ንግስት ናት። እቺ ንግስት እንግዲህ ከክርስቶስ ልደት በፊት 1890 እስከ 1871 ዘመን ቀደም ብላ የነገሰች ንግስት ስትሆን በተለይ ሳይንሱ መዝገብ ኮንስታሌሽን በመባል የሚያውቃቸውን ህብራተ ከዋክብትን ነው ለይታ ያየችው። በተለይ መስከረም ወቅት የኢትዮጵያ አዲስ ዓመት ከመሆኑ ጋር ተያይዞ በመስከረም ወቅት የሚወጡትን ከዋክብት ነበረ መከታተል የጀመረችው። ስትከታተል በእንግሊዘኛው ደብሊው የሚመስል ቅርጽ ኤን የሚመስል ቅርጽ ነው የተመለከተችው። ከዛ ባሏ ሴፈስም የኢትዮጵያ ንጉስ ሴፈስም የእርሳስ ቅርጽ ወይም የሬክታንግል እና ትሪያንግል የሚመስል በአይን የሚታይ ኮከብ አስተዋለ። ውብ ልጃቸው አንድሮሜዳን ይህንን አስተዋሉ። ስለዚህ በሳይንሱ በአስትሮኖሚ ሳይንስ ታሪክ ህብራተ ከዋክብትን ከማየት ባለፈ በስማቸው ያስጠሩ ሶስቱ ንጉሳውያን የኢትዮጵያ ንጉሳውያን ቤተሰቦች በማለት ነው የሚታወቁት። እነሱ የጀመሩት ሳይንስ አድጎ በሁለተኛው መቶ ክፍለ ዘመን ላይ 46 ደርሰዋል ህብራተ ከዋክብትን ኮንስታሌሽን የምንላቸው። በተለይ የግሪኮ ሮማን አስትሮኖመር የነበረው ፕቶሎሚ አልማገስት በሚል መጽሐፉ ላይ ወደ 48 ህብራተ ከዋክብትን ሲመዘግብ ሶስቱን ለኢትዮጵያ ነው መዝግቦ የሰጠው። እንግዲህ ከዛም ሳይንሱ አድጎ አሁን 88 ደርሰዋል። በተለይ በ1930ዎቹ አኤዩ ወይም ኢንተርናሽናል አስትሮኖሚካል ዩኒየን 88ቱን መዝግቧል። በተለይ ሁላችንም በቀላሉ ጉግል ማድረግ ስለምንችል የናሳ ድረገጽ ላይ ኢትኤት ኦፊሻል ሪኮግናይዝድ ኮንስታሌሽንስ ሬጅስተርድ ባይ ናሳ ብለን ብንገባ አንድሮሜዳ ፕሪንስስ ኦፍ ኢትዮጵያ የኢትዮጵያ ልዕልት፣ ሴፈስ ኪንግ ኦፍ ኢትዮጵያ ወይም ንጉሰ ኢትዮጵያ፣ ካሲዮፒያ ንግስተ ኢትዮጵያ ኩዊን ኦፍ ኢትዮጵያ ወይም ንግስተ ኢትዮጵያ በማለት እንግዲህ በጠፈር ካርታ ላይ በክብር ሶስቱ ለኢትዮጵያ ተሰጥቶ የኢትዮጵያ ስም በኮንስታሌሽን ካርታ ላይ ተመዝግቦ ይገኛል እና ከ4000 ዘመን አስቀድሞ በኋላም በርካታ ሊቃውንት ተነስተው ብራና ዳምጠው ቀለም በጥብጠው መዋረ ከዋክብትን፣ የፀሐይን፣ የጨረቃን፣ የፕላኔቶችን የተለያዩ የስነ ፈለክ ሳይንሶችን እንግዲህ ቀምረው በብራና መዝግበው አኑረውልናል። ያ ራሱ ትልቅ ትልቅ አፍረጅና በርካታ ምስጢርን የያዘ ከኛ አልፎ በባህር ማዶ ባሉ ታላላቅ ዩኒቨርሲቲዎች ጭምር የሚጠና እውነት ነው።
የጠፈር ምርምርን የመሰሉ ዘርፎች የሀያላን ሀገራት ቅንጡ ሀሳብ የሚመስላቸው ጥቂት አይደሉም። ምድር ምስጢር ባልተመለሰበት ሁኔታ ጠፈርን፣ ከዋክብትን መመርመር ያለውን ፋይዳ የሚጠራጠሩ ወገኖችም አሉ። በእርግጥ ኢትዮጵያን በመሰሉ በማደግ ላይ ባሉ ሀገራት የሚኖሩ ህዝቦች ይህንን የሳይንስ ዘርፍ ማጥናት የሚገባቸው ልዩ ምክንያት አለ ወይ?
በትክክል በተለይ ታላቁ ተመራማሪ ሉሲያን ዘ ቡክ ኦን አስትሮሎጂ የሚል መጽሐፍ አለው። እዛ መጽሐፍ ላይ ምን ብሎ ይጠቅሳል? በኢትዮጵያን ዘር ዘ ፈርስት ኢንቨንትድ ዘ ሳይንስ ኦፍ ስታርስ ይላል። እና የስነ ከዋክብትን ሳይንስ የጀመሩ ኢቭን ምን ይላል ኤንጌቭመንት ዘ ፕላኔት ለፕላኔቶችም ስያሜ የሰጡ ህዝቦች ናቸው ይላል። እና ወደ ባለቤቱ መመለስ አለበት። እንግዲህ እነዚህን መመርመር ህይወት እንጂ ከእለት ተእለት ጋር የሚያያዝ ህይወት እንጂ ቅንጡ ነገር አይደለም። ፀሐይ ከሌለ፣ ጨረቃ ከሌለ፣ ከዋክብት ከሌሉ ዘመንን መፍጠርም አንችልም፣ በዘመንም መሄድ አንችልም። ይህ ብቻ ሳይሆኑ አሁን የምንገናኝበት ስልክም ኢንተርኔትም አሁን እንደው ባደገው እንኳን እናወራ ብንል ወደ ጠፈር የሄዱ የተላኩ የኮሚኒኬሽን ሳተላይቶች የሚያስተላልፉት ነው። ያ ባይኖር ኖሮ አሁንም መገናኘት አንችልም ነበረ። ስለዚህ የጠፈሩ ሳይንስ ቅንጡነት ሳይሆን ግዴታችን እየሆነ ይገኛል። በእርግጥ ቀደምት ኢትዮጵያውያኑ ፀሐይን በመመርመራቸው፣ ጨረቃን በመመርመራቸው፣ ከዋክብትን በመመርመራቸው በጣም በእጅጉ ተጠቅመውበታል። ምን ምን ጥቅም አገኙ? ራሱን ችሎ ሰፊ ነገር አለው። ዘመንን ቀምረውበታል። ለዚህ ነው ዛሬ ኢትዮጵያ ለየት ያለ ካሌንደር ወይም የዘመን ቀመር ካላቸው ጥቂት ህዝቦች በአፍሪካን በስመ ጥርነት ልትጠራ የቻለችው ፀሐይን በማወቃቸው፣ የጨረቃን ምስጢር፣ የከዋክብትን ምስጢር፣ መዋረ ፕላኔትን በማወቃቸው የጻፉት ነው። ስለዚህ ለዘመን አቆጣጠራችን ራሱ ትልቅ ትልቅ ፋይዳ ያለው ነው። ይህ ብቻ ሳይሆን አሁን ዓለሙ ወደ ከቴክኖሎጂ ዘመን ወደ ናኖ ቴክኖሎጂ አልፎ ተርፎ ደግሞ ወደ ታላላቅ እድገቶች በእጅጉ እየገሰገሰ በመሆኑ ግዴታ እነዚህ ነገሮች መጠናት አለባቸው። ይህ ብቻ ሳይሆን የመኖርና ያለመኖርም ጉዳይ ነው ለፕላኔቷ። ምክንያቱም እንጠፈር ላይ ያሉ በተለይ በኢትዮጵያ ዶክመንቶች ኮከብ ዘቦቱ፣ ዘነብ፣ ጅራት ያላቸው ከዋክብት የሚባሉ ኮሜቶች አሉ። በጣም ግዙፍ ግዙፍ አለት የሆኑ አስቴሮይድ አሉ። በድንገት መጥተው ምድራችንን ወደ አለመኖር ሊለውጧት ይችላሉ። ስለዚህ እነሱን መከታተል ማወቅ ግዴታ ሆኗል። አይ ቲንክ ለዚህ ይመስለኛል አሜሪካን በቅርቡ ስፔስ ፎርስ እስከማቋቋም የደረሰችው። ስለዚህ ዘመኑ አርፈን ቆፍረን ወይም በፋብሪካ ኑሮ ወይም በቴክኖሎጂ ብቻ የምንኖርበት ሳይሆን ከዚህም አልፎ ወደ ተለየ ቴክኖሎጂ ለመግባት ዓለምም የሮጠ በመሆኑ ሀገራችንም እንግዲህ እኩል መሮጥ እንዳለባት ይሰማኛል።
አንድሮሜዳ በተሰኘው ትሬቶ ላይ ወጣቶችና ሕጻናትን እያቀረቡ በጠፈር ሳይንስ ዙሪያ ያነጋግራሉ። በስካሁኑ ቆይታው ኢትዮጵያ በዚህ ሳይንስ ዘርፍ ተስፋ አላት የሚያሰኙ ወጣቶችን አግኝተው ይሆን?
በትክክል አንድ የፈላስፎች አባባል አለ። ለአንድ አመት ካቀድክ ሩዝ ትከል ይላሉ። ለአስር አመት ካቀድክ ዛፍ ትከል፣ ለመቶ አመት ካቀድክ ህጻናትን አስተምር ይላሉ። ስለዚህ ለምናስባት ለወደፊት ለምናስባት ለታላቋ ኢትዮጵያ ወደፊት ከዓለም እኩል አዘምነው የሚሄዱ ህጻናትን የግዴታ መኮትኮት ማሳደግም ተገቢ በመሆኑ በሚገርም መልኩ የተለዩ ህጻናት መጥተዋል ኢትዮጵያ ላይ። ብዙዎቻችን በተራ ነገር ላይ ወይም በጭቅጭቅ ላይ ስለምናሳልፍ እነዚህን ህጻናት ዘንግተናቸው ሊሆን ይችላል እንጂ ጂኒየስ የሆኑ ህጻናት በመወለድ ላይ ይገኛሉ። እኔ ምክንያቱም ከእነሱ ጋር ስለምውል አቅማቸውን ስለማቅ ነው። በተለይ በዘጠኝ አመት፣ በአስር አመት፣ በአስራ አንድ ከዘጠኝ እስከ አስራ ሶስት እድሜ ያሉ ህጻናት እጅግ የሚገርም እውቀት አላቸው። ለምሳሌ እኔ ካቀረብኳቸው ህጻናት መካከል ህጻን ሮቤል ይጠቀሳል። በአምላክ ብዙዎች አይተውታል። ምን ያህል የሂሳብ እውቀቱ፣ የፊዚክስ እውቀቱ፣ የአስትሮኖሚ እውቀቱ በጣም በጣም የሚደነቅ ነው። የአስራ ሶስት አመቱ ዲሜጥሮስ እንግዲህ በአስራ ሶስት አመቱ ወደ አራት የሳይንስ መጽሐፍና የተለያዩ ነገሮችን የሰራ ነው። ብዙ ወደ አስር አስራ ሰባት የሚሆኑ ማሽኖች በዚህ አስራ ምናምን እድሜያቸው የሚሰሩ ህጻናት ወጥተዋልና እነዚህ ህጻናት ወጣቶች ለወደፊቷ ኢትዮጵያ በጣም ተስፋዎች እንደሚሆኑ ሙሉ እምነት አለኝ። በእውነት በእውነት በዚህ ምንም አይነት ጥርጥር የለኝ። ምክንያቱም ከእነሱ ጋር ከመዋሌ አንጻር ማየው እውነት ስለሆነ ነው።
እንግዲህ ይሄ ሳይንስ ኢትዮጵያ ውስጥ ከተጀመረ ብዙ ሺህ ዓመታት ቢሆኑም ያን ያክል ያልተስፋፋበት ከሌሎች ሀገራት ጋር በሚስተካከል ልክ ያላደገበት ምክንያት ምንድን ይሆን? እንዲሁም ደግሞ በአሁኑ ዘመንስ ያሉበት ተግዳሮቶች ምንድን ናቸው? ይሄ ዘርፍ አድጎ ብዙሀንን የሚጠቅም ሀገርና ህዝብን የሚያሳድግ እንዲሆን ምን መደረግ አለባቸው የሚለውን እስቲ በአጭሩ ምልከተውን ያጋሩኝ።
ትልቁ ችግር የስርዓተ ትምህርታችን ችግር ነው። በተለይ እንደሚታወቀው እነ ሃርቫርድ፣ እነ ሃዋርድ፣ እነ ኦክስፎርድ ዩኒቨርሲቲ እኮ መነሻቸውን በደንብ በምንመረምርበት ጊዜ ጥንት ምናልባት የቴዎሎጂ ስኩል የነበሩ ጥንታዊ እውቀት ይበለጽግባቸው የነበሩ ትምህርት ቤቶች ናቸው። ወዲያው በዛ መሰረትነት ላይ ሳይንሱን አሳድገው አዘምነው መሰረታቸውን ሳይለቁ እዚህ ደርሰዋል። ለምሳሌ እና አይዛክ ኒውተን ብንመለከት ድንግል የነበረ ሰው ነው። ቴዎሎጂያን ጭምር ነበረ እነ ሚካኤል ፋራዳ የመሳሰሉ እና በእነሱ መሰረትነት ላይ አሳድገው እዚህ ደረጃ ሲደርሱ በሚያሳዝን መልኩ የኢትዮጵያ ስርዓተ ትምህርት ለመጀመሪያ ጊዜ ሲቀረጽ የኢትዮጵያ ሕክምና፣ የኢትዮጵያውያን የማዕድን እውቀት፣ የኢትዮጵያውያን የስነ ፈለክ ጥናት፣ ጥንታዊ የግዕዝ ቋንቋችን፣ የቅመማ እውቀታችን በአጠቃላይ ሙሉ በሙሉ ከመሰረቱ እንዲቆረጥና እንዲጣል ተደርጎ አዲስ የሆነ ስርዓተ ትምህርት ከውጭ ሀገር ኮፒ ተደርጎ መጣ። እንግዲህ መሰረት የሌለው ህንጻ ደግሞ ሊቆም አይችልም። በቀላሉ የሚወድቅ ስለመሆኑ ምንም አይነት ትርፍ ሳናመጣ ቀርተናል። በሚያሳዝን መልኩ ግን የኛ ስነፈለክ፣ የኛ ቅመማ፣ የኛ ማዕድን ውቀት አጠቃላይ እነዚህ ሁሉ ኢትዮፒክ ስተዲ ተብለው በጀርመን እንኳን መጣናት ከጀመሩ በሄው ሉዶልፍ 400 ዓመት ሞልቶታል። እንግዲህ ኢትዮፒክ ስተዲ ተብለው የግዕዝ ጥናት እንግዲህ ከ28 በላይ ዓለም አቀፍ ዩኒቨርሲቲዎች እስከ ፒኤችዲ ሲሰጡ ሲያሳድጓቸው ሲያበለጽጓቸው ከውስጡም በሚያገኙት ግኝት ሲጠቀሙ እኛ ግን የራሳችንን እንዳናጠና ሆን ተብሎ በመደረጉ ምንም አይነት ኢትዮጵያዊ ሳይንስ እንደሌለ አይምሯችን እንዲያምን ተደርጎ እውቀት ሁሉ ከውጭ ብቻ የሚገኝ እስኪመስለን ድረስ አድርሶናል። ይኸውን ድረስ ምንም አይነት ውጤት አላመጣም። ወይ የራሳችን አበልጽገን ትልቅ ደረጃ አላደረስነውም። የእኛን የሕክምና እውቀት፣ የቅመማ እውቀት፣ የማዕድን እውቀት፣ የስነፈለክ እውቀት ወይም የውጭውን ሳይንስ በአግባቡ አልያዝነውም። በአየር ላይ ተንሳፍተን እስካሁን እንገኛለን እና በእውነት ኢትዮፒክ ስተዲ የሆኑ ወይም የኢትዮጵያ የጥናትና የምርምር መስክ እስካልተቋቋሙ ድረስ ይህንን እውቀት ማሳደግ እኔ በጣም ሞኝነት ይመስለኛል። እንግዲህ አሁን ግን ትንሽ መነቃቃት ይታያል። በተለይ በስነፈለኩ ዘርፍ እኔም ዶክተር ጌትነት ፈለቀም አብረን አንድሮሜዳ የሚል አንድ ትልቅ የስነፈለክ መጽሐፍ የጥንት ኢትዮጵያንም የስነፈለክ ሞደርኑን አስትሮኖሚ ጨምረን በመጽሐፋችን ብዙ ሰዎች እያነበቡ የስነፈለክ እውቀታቸው በጣም እያደገና ወደ ጥንቱም ወደ ሳይንሱም እየተመለሱ ይገኛሉ። ይህ ብቻ ሳይሆን የእንጦጦ ኦብዘርቫቶሪም አለ፣ በጣም ጥሩ ነው። ይህ ብቻ ሳይሆን በቅርቡም ደግሞ ስፔስ ሳይንስ ሶሳይቲም ተቋቁሟል። ኮሚኒኬሽን ሳተላይትም ቢሆን ለጊዜው መጥቋል። እነዚህ እንግዲህ ጥሩ ጅማሮች ናቸው፣ ብዙ ተግዳሮት ቢኖረውም ነገር ግን እነዚህን እንግዲህ አሳድገን አበርትተን ከትልቅ ደረጃ ላይ ማድረስ አሁን ያለነው ትውልዶች ድርሻ ይመስለኛል።
በቅርቡ እንግዲህ የእርስዎ ትርኢት ይታይበት የነበረው ጄቲቪ የተሰኘው የቴሌቪዥን ጣቢያ ስራ ለጊዜው ማቆሙን ሰምተን ነበረ። የትርኢቱ ጣፋንታ ለወደፊቱ ምንድን ነው የሚሆነው? የቀጣይ ዘመን እቅዶስ ምንድን ነው? እስቲ ለአድማጮች ያጋሩን።
በጣም አመሰግናለሁ። እንግዲህ አንድሮሜዳን በጄቲቪ ስሰራ 2 ዓመት ከአንድ ወር በላይ ይመስለኛል በነፃ ነው የሰራሁት። አንድነት አለኝ። አንድ እስራኤላዊ ለሀገሩ ለእስራኤል 2 ዓመት በውትድርና ነፃ አገልግሎት ከሰጠ በኋላ ኮሌጅ ይገባል የሚል ሰምቼ ነበረ እዛ በነበረኝ ቆይታዬ እና እኔም 2 ዓመት በነፃ እውቀቴን ለሀገሬ ለኢትዮጵያ መስጠት አለብኝ የሚል ውሳኔ ወስኜ ነበረ እና ከሁለት ዓመት በላይ ይህን መርሃ ግብር ሳቀርብ 5 ሳንቲም ያልተቀበልኩም። አንዳንዴ ሁሌ መቀበል ብቻ ሳይሆን መስጠትም መልመድ እንዳለብን ስለሚሰማኝ እንግዲህ 2 ዓመት በቃ ይህን ያህል እውቀት ሰፊ እውቀት ነው። በመጽሐፍም በእውቀትም ደረጃ በርካታ ምሁራን ቀርበው እኔም ጨምሮ ስናቀርብ የነበረው እንግዲህ 2 ዓመቱ ከአንድ ወር ሲጠናቀቅ እንዳጋጣሚ ሆኖ እንግዲህ የጄቲቪን የማሰራጫ እንትን ራሱ በዮሴፍ ገብሬ እንደተነገረው በጆሲ ለጊዜው ቆሟል። ወደፊት የሚቀጥል ይመስለኛል። በእርግጥ ብዙ የቴሌቪዥን ጣቢያዎችም አነጋግረውኝ ነበረ እንድቀጥል በመሱ፣ ነገር ግን ይህንንም አልፈለግኩም። ምክንያቱም የኔ ዓላማ ምንድን ነው? ይሄ ኢትዮጵያዊ እውቀት ተቀስቶ የሚያልቅ አይደለም። ብዙ ትሬዥር ነው ያለን። በጣም ኢትዮጵያዊ ሆነን ኢትዮጵያን ላናውቃት እንችላለን የሚል አስባለሁ። የሕክምና እውቀታችን፣ የቅመማ እውቀታችን፣ የማዕድን እውቀታችን፣ የስነ ፈለክ እውቀታችን፣ የስነ ሕይወት እውቀታችን እጅግ የሚገራርሙ ነገሮች በሳምንት አንድ ጊዜ በ50 ደቂቃ ብቻ ሊቀርቡ የሚችሉ አይመስለኝም። በእርግጥ በ50 ደቂቃ መርሃ ግብር ትልቅ ለውጥ ነው የተፈጠረው እና እኔ የማስበው ብዙ በርካታ ምሁራን ስላሉ ቢያንስ የ24 ሰዓት የቴሌቪዥን ስርጭት ኢትዮጵያ እውቀት የሚፈስበት የብዙ ሺህ ዓመት ሲቪላይዜሽናችን ስልጣኔያችን የሚነገርበት ራሱን የቻለ አንድ የቴሌቪዥን ጣቢያ እና አንድ ሪሰርች ሴንተር የጥናትና የምርምር ተቋም ቢኖረኝ እመኛለሁ። ያን ደግሞ ከእግዚአብሔር ጋራ እውነተኛ ኢትዮጵያ ልጆች ካሉ እውን የምናደርገው ይሆናል የሚል እምነት አለኝ። እንግዲህ ወደፊት አላማዬ አሁን 20ኛ መጽሐፌ ነው አንድሮሜዳ እና የኢትዮጵያ ስነፈለክም የወጣበት ከዶክተር ጌትነት ጋር ነው። አስትሮፊዚስት ነው፣ ከሱ ጋር ነው አብረን የሰራ ነው። ነገር ግን ሌሎችንም ጥንታዊ የኢትዮጵያ ሳይንሶችንም ለመጽሐፍ ለማሳተም አልፎ ተርፎ ግን ሚዲያውን የ24 ሰዓት ስርጭት ራሱን የቻለ ቴሌቪዥን ቻናል አድርጎ እንግዲህ ለኢትዮጵያ የሚጠቅሙ እውቀቶችን ያለምንም ስስት የምናቀርብበት ጊዜ እንዲሆን ያው ጠንክሬ እየሰራሁ ነው። ብዙ ደግሞ መልካም የሚያደርጉ ሰዎች ካገኘን ደግሞ የሚያግዙን ካሉ በቅርቡ የረጅሙ ርቀት ባጭሩ ሊጠናቀቅ ይችላል የሚል ሀሳብ አለኝ።
መጋቤ ሐዲስ ዶክተር ሮዳስ ታደሰ አብረውን ስለቆዩ እጅግ በጣም አመሰግናለሁ። የጀመሩት ነገር ተሳክቶ ሀገርን ህዝብን የሚጠቅም እንዲሆን እመኝልዎታለሁ። እጅግ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ። ቪኦኤ በጣም የምወደውና የማዳምጠው አንድ ጥሩ የሬዲዮ ጣቢያ ነው። በርቱ እላለሁ። እኔም እጅግ እግዚአብሔር ያክብርልኝ. Direct from Washington.